ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምናምሽታችሁ ከአሜሪካ ድምጽ ዋሽንግተን ዲሲ የካቲት 19 2015 ዓ.ም የጋቢና ቤ መሰናዶ ጀምሯል። ኤደን ገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ የምንዘልቅ ይሆናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል መራርጠን ይዘንላችኋል። የመጀመሪያው ያደረግነው ከደራሲ ሀውለት አህመድ ጋር ያደረኩት ቆይታ ነው። ደራሲ ሀውለት አህመድ አሽር ቤት የተሰኘ የሙስሊም ኢትዮጵያውያን ህጻናት ተሞክሮን የሰነደ አዲስ መጽሐፍ ባለፈው ሳምንት አሳትማለች። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህርት የሆነችው ሀውለት አህመድ የተጻፈው ይህ መጽሐፍም ካለፈው የልጅነት ታሪኳ በመነሳት የተጻፈ ሲሆን በኢትዮጵያ ስነ ጽሁፍ ታሪክ ውስጥም ብዛም ያልተሰነደውን የአሽር ቤት ታሪክ ወይም ደግሞ የእስልምና ሃይማኖት ትምህርት ቤት ውስጥ ያለን የልጅነት ተሞክሮ የሚቃኝ ነው። ከሀውለት ጋር ያደረኩት ቆይታ ቀጥሎ ይቀርባል። ሀውለት አህመድ ስላገኘሁሽ በጣም ነው የማመሰግነው። በአሜሪካ ድምጽ ስም እስቲ እንግዲህ ለማያውቁሽ ሀውለት አህመድ ማናት? ራስሽን አስታውቂልኝ። ትንሽ ስለ እድገትሽም አያይዘሽ ደግሞ በዛው ብትነግሪኝ ደስ ይለኛል።
እኔ ደብረ አንቶች ነው ያደግኩት። የመጀመሪያ ድረስ ከሃይ ስኩል ደብረ ብርሃን ነው ያጠናቀቅኩት። ከዛ በኋላ ጅማ ዩኒቨርሲቲ በመደብ አደርሰኝ እዛ የመጀመሪያ ዲግሪን ጨርሼ የተወሰኑ ጥቂት ዓመታት ከተማርኩ በኋላ ለሁለተኛ ዲግሪ አሜሪካ ሄጄ ነበረ፣ ሚድዌስት አካባቢ። እዛ ማስተርሴን ጨርሼ ተመለስኩኝ ወደ ኢትዮጵያ። ከዛ ደግሞ የተወሰነ ሰራ ሆኖ አሁን ደግሞ ፒኤችዲን እየተማርኩ ነው ውጭ ማለት ነው፣ ማሌዥያ። የሶስተኛ ዲግሪን እያጠናቀቅኩ ነው ያለሁት። በአሁኑ ሰዓት አዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት ስኩል ኦፍ ኮሜርስ በመምህርነት እያገለገልኩ እገኛለሁ ማለት ነው።
ሀውለት እንግዲህ ወደ አሽር ቤት ከመንደርደራችን በፊት ሰዎች ከዚህ ቀደም አንቺን በተለይ የሚያውቁበት ቦታ አለና እስቲ አስታውሽልኝ።
ብዙዎች እንግዲህ የሚያስታውስ ከሆነ ከአስር ዓመት በፊት ያው ኢትዮጵያ ቴሌቪዥን ብቸኛ የሀገራችን ጣቢያ በነበረ ጊዜ ከ13 ዓመታት በፊት በኢትዮጵያ ቴሌቪዥን አማርኛ ዜና ክፍል ዜና አነብ ነበረ። ያው ዋና ስራዬ መምህርነት ነው። የዛ ኮሌጅ ዩኒቨርሲቲ አስተምራለሁኝ። ከዛ ደግሞ ማታና ቀን ነበር ዜና፣ ማታና ቀን ብቻ ነበር። እዛ ደግሞ አማርኛ ዜና እንደምን አመሻችሁ፣ ሀውለት አህመድ ነኝ ካስታወሳችሁኝ ማለት ነው።
እንግዲህ ባለፈው ቅዳሜ የካቲት 11 2015 ዓ.ም አሽር ቤት የተሰኘ የልጅነት ቁርአን ስትቀሪ በነበረው ወቅት የነበሩትን ትዝታዎችን ያካተተ መጽሐፍ ጽፈሽ ለህትመት ያበቃሹን አስመርቀሻል እና የምርቃት ስነስርዓቱ ምን ይመስል ነበር? እንዴት ነበር?
ልክ ነሽ። በየካቲት 11 ቀን አገር ፍቅር ቲያትር ቤት ትልቁ አዳራሽ አስመርቀናል። የምርቃ ስነስርዓቱ በእውነት ለየት ያለ ነበር። የመጽሐፍ ምርቃም አይመስልም ነበር። ፕሮግራሙንም ራሱ ስናዘጋጀው ራሷ መጽሐፏ የልጅነት ጊዜ ሆኖ ያው የነበረን ትስስር የምታሳይናት አስቤበት ይሄ ለማሳየት ያንን ለማሳየት መሞከር ሳይሆን ያው የራሴ ህይወት ስለሆነ እሱን ለማሳየት እሱን ስጽፍ ያው ይታያል ማለት ነው እዛው ላይ እና ከዛው ከአሽር ቤቷ ታሪክ ጋር ሊሄድ የሚችል እስኪ ስለ አብሮ በተለይ ሃይማኖቶች ይሄ አብሮ መኖር ይሄ አሁን ተከባብሮ ተቻችሎ ምናምን የሚለውን ቃል እኔ ብዙም አልወደውም፣ ግን አብሮ የመሆኑ ጉዳይ በደንብ የሚታይበትም ስለሆነ ያንን የሚመጥን ፕሮግራም እንዲኖረን በማድረግ የተለያዩ እንግዶችን ጋብዘን ነበረ። በዚህ ጉዳይ ላይ በደንብ ዲስከስ ሊያደርጉን የሚችሉ እና ጥሩ ፕሮግራሞች ቀርበው ነበር መድረክ ላይ እና ሰውም የነበረው ሰው መጽሐፍ ምረቃ መሆኑን ራሱ ረስቶት ነበር።
አሽር ቤት በኢትዮጵያ ታሪክ ውስጥ እምብዛም በስነ ጽሁፍ ውስጥ ያልተሰነደ ነገር ነው ይዛ የመጣችው። ከዚህ ቀደም አንቺ በፌስቡክ ገጾች ላይ የምትጽፊያቸው የነበሩ ጽሁፎችን ነው የሙስሊም ህጻናትን ተሞክሮ የልጅነት እውነተኛ ተሞክሮች ነው ያካተችበት እና ሲጀመር አሽር ቤት ማለት ምን ማለት ነው? ይዘቱና ልታስተላልፊ የፈለግሽውስ መልእክትስ ምንድን ነው?
እውነቱን ለመናገር ኤደን፣ እኔ እንግዲህ በሙያዬ የባንኪንግ እና ፋይናንስ አካውንቲንግ ባለሙያ ነኝ እና ማለት ትኩረቴም ወደዛ ነው በብዛት። ነገር ግን በአጋጣሚ የሆነ ጊዜ ላይ የሆነ ቦታ ቁጭ ብዬ ነው አስቤ ዝም ብዬ ማጋራት የጀመርኩት ማለት ነው ፌስቡክ ላይ እና እዛ ማህበራዊ ትስስር ድረገጽ ላይ በማጋራ ጊዜ በርካታ በቃ ባላሰብኩት መንገድ ማለት ነው የብዙ ሰው ምላሽ በጣም ገረመኝ እና ስለ ሙስሊም ቁርአን ቤቶች፣ የትምህርት ቤቶች፣ አሽር ቤቶች፣ የተለያዩ ሀሪማዎች ብዙም የተገለጸ ነገር የለም። በተለይ የኢትዮጵያው ማለት ነው እና በሊትሬቸር የተሰነደ ነገር የለውም ያንን የሚያሳይ እና ሰው ምን ያህል እንደዚህ አይነት ነገር ሊያነብ እንደሚፈልግ ገባኝ ማለት ነው እዛ ስጽፍ። ከዛም ውጭ ደግሞ ልጆቼ እኔ ትንንሽ ልጆች አሉኝ እና እነሱ ሲሰሙ የሚሰማቸው ነገር አለ እና በጣም በቃ የሚያሳዩት ሪአክሽን የሚገርም ነው። በቃ ሲደነግጡ አንዳንዴ አፋቸውን ይከፍታሉ፣ አንዳንዴ አይናቸውን ያፈጣሉ፣ ሲስቁ በጣም በቃ የእነሱም ስሜት አለ። እንደገና ደግሞ የወዳጆች የዚህ ማህበራዊ ትስስር ድረገጽ ላይ ያሉ ወዳጆች የእነሱን ስሜት አይቼ ከዛ ይሄ በፍጹም ከዚህ በፊት በደንብ በቃ በስነስርዓት እንደዚህ ተጽፎ አልበቃም። ያው ሃይማኖታዊ መንፈሳዊ ጉዳዮች ናቸው እንጂ ስለ አሽር ቤቶች በተለይ ስለ ልጆቹ ያኔ የነበር ነው ማለት ነው። ቁርአን የምንቀራ ልጆች እንዴት ነበር የምንቀራው? ከጓደኞቻችን ጋር የነበረን ግንኙነት ምን ይመስል ነበር? ምክንያቱም ከጠዋት እስከ ማታ አሽር ቤት ነው የምናሳልፈው ትምህርት ካሌለ በስተቀር ማለት ትምህርት በፈረቃ ነው ያኔ። ስለዚህ ጠዋት ተማሪ ከሆንሽ ከሰዓት የት ትገቢያለሽ? አሽር ቤት ትገቢያለሽ ማለት ነው። በጣም ብዙ የሚነገሩ ነገሮች አሉት። እኔ አሁን ያስታወስኩትን ነው ትን በአጭር ባጭሩ ባጭር ባጭሩ 46 አካባቢ አድርጌ ያሰፈርኩት ማለት ነው።
እንግዲህ እስላማዊ ስነ ጽሁፎች ሲባል ለምሳሌ በትርጉም የተሰጡን የነ ሩሚን የነ ኦመር ሀያምን የተለያዩትን ነገሮች እናውቃለን። ግን አንቺ እንዳልሽው የእስላማዊ ስነ ጽሁፎች በአማርኛ በተለይ የሉም። ግን በአማርኛ ተጽፎ ወይም ደግሞ ህዝብ ጋር በሰፊው አልደረሰም እና እንደዛ ሊሆን ያልቻለው ለምንድን ነው ትያለሽ? እንደው ደግሞ የሙስሊም ማህበረሰቡም አሁን ያለው ከአንቺ መጽሐፍ ጋር ካለው ፍላጎት ጋር ተያይዞ ምን ማሰብ አለበት እስትያለሽ?
እንግዲህ አሁን አድማጭ ተመልካቾችም እንደሚያውቁት መካከለኛው ምስራቅ እጅግ በጣም በቃ እነዛ ሀገራት ሊትሬቸር በጣም ሪች ነው። እኛ ጋር ብዙ መጽሐፎች በእርግጥ ይተረጉማሉ፣ በትርጉም ደረጃ ተተርጉሞ ለአንባቢ ይቀርባሉ። የራሳችንን የመጽሐፍ ድክመት ግን አለብን። በራሳችን ስልሽ ያው የሙስሊሙን ብቻ ሳይሆን ሌላውን የራሳችንን ታሪክ ሆነ አንዳንድ በተለይ ማለት ነው ሊጠቅሙ የሚችሉ ነገሮች ላይ እዛ ላይ የማተኮር ነገር ትንሽ እጥረት ያለብን ይመስለኛል። እና አንባቢ ሳይኖር ቀርቶ ሳይሆን የሆነ የማንበብ ባህላችን ከሆነ ጊዜ በኋላ እየቀዘቀዘ የመጣበትን ጊዜም ያው የምታስተውዩ ነው። በፊት የአንባቢ ችግር አልነበረም። አሁን እኮ የሜም ጊዜ ሆኗል እኮ ወደ ከአጫጭር ጽሁፎችም አንሰን በቃ ወደ ሜም የወረድንበት ጊዜ ነው ያለው እና እንደዚህ መጽሐፎችን እንደዚህ ረጃጅም ነገሮችን የማንበብ ነገራችን እየደከመ መጥቷል። ይሄ የማይታበል ጉዳይ ነው። ስለዚህ በተለይ ደግሞ በሙስሊሙ በኩል ስታይ ሊትሬቸር ላይ ትንሽ ጽፎ ለህብረተሰቡ የማቅረብ ነገር ላይ ትንሽ ደከም የማለት ነገር እንዳለ ታስተውያለሽ።
እሺ፣ መቼም እንግዲህ አንቺን አግኝቼ ይህን ጥያቄ ሳልጠይቅ ባልፍ ተመልካችም ቅር የሚለው ይመስለኛል እና መጽሐፍሽ ከታተመ በኋላ ከሳምንታት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በነበረው ችግር የተነሳ የምርቃት ስነስርዓቱን አራዝመሹ ነበረ። ያንን ማድረግ ለምን አስፈለገ? ለምን ማዘግየትን መረጥሽ?
ከምረቃው ራሱ ፕሮግራም ብነሳልሽ እንደው ቅዳሜ ቀን ሲመረቅ ከደብረ ብርሃን የመጡ ከደብረ ብርሃን 130 ኪሎ ሜትር ነች ደብረ ብርሃን፣ በጣም በርካታ የከተማዬ ልጆች ብዙ መጥተዋል ማለት ነው እና ደብረ ብርሃን ከተማ ላይ የኦርቶዶክስ እምነት ተከታዮች በጣም ይበዛሉ እና ሙስሊሞች እንግዲህ እኛ በልጅነት ስናድግ የነበር ነው ብዙ አይደለንም እና አስተዳደግ ማለት ነው በዚህ ማህበረሰብ ውስጥ ነው ምንም ልዩነት በሌለበት ሁኔታ ነው ያደግኩት። ማለት ሃይማኖታዊ ስርዓቶች ይኖራሉ። ሁላችንም በየራሳችን እናደርጋቸው ማለት ነው። ክርስቲያኑም የራሱ መልክታዊ ስነ ስርዓት አለው፣ እኛ ደግሞ የራሳችን አለ። በቃ ይሄንን የግልሽ ነው። ያው እንግዲህ መስጊድም ሄደሽ ቤትሽም ሄደሽ የሃይማኖት ስነ ስርዓት ታከናውኛለሽ፣ ቤተክርስቲያንም ሄደሽ እንደዛው ማለት ነው። ከዚህ ውጭ ያለው ኑሯችን እጅግ በጣም የተሳሰረና የሆነ የማይላቀቅ አይነት ነገር ነው። ለምሳሌ እኛ ቤተሰቦች የኦርቶዶክስ እምነት ተከታይ የትዳር አጣማሪ ያላቸው ብዙ አሉ በቤተሰብ ውስጥ እንደው ለምሳሌ፣ ሌሎችም እንደዛው ማለት ነው። እና የኛ አኗኗር እጅግ የተዋሃደ ነው። ለምሳሌ ደብረ ብርሃን ያ እንግዲህ እድገቴን ነው፣ ሁሉም ሰው እድገቱን ነው የሚመስለው፣ እኔ እድገቴን ነው የምመስለው። ስለዚህ የኦርቶዶክስ እምነት ተከታይ ጓደኞች አሉ፣ ቤተሰቦች አሉኝ፣ ጎረቤት አለኝ፣ የስራ ባልደረባ በቃ ሁሉም በዙሪያ በሙሉ የእምነቱ ተከታዮች በቃ በዙሪያ ያሉ በህይወቴ ውስጥ በጣም ትልልቅ ሰፊ ቦታ ያላቸው ብዙ ሰዎች አሉ። እና እነሱ እንግዲህ አሁን ስለጠየቅሽኝ ያለውን ነገር ያው ስለማስታውስ ምናምን ነው እንጂ እነሱና እኛ እያልኩ ራሱ ማውራት በጣም ነው የሚሰቀጥጠኝ። በቃ እኔ አኗኗሪ እንደዚህ ነው፣ በቃ አብሬ ነው የኖርኩት። ስለዚህ ማንም ቢሆን ማለት ነው አሁን እንደዚህ ኦርቶዶክስ ወይ ሙስሊም እንደዚህ እያለን ሳይሆን የራሴ እንደዚህ ጉዳት ሲደርስበት የኔ መጽሐፍ ማስመረቅ በጣም ስሜት አልባ ነው። ስለዚህ እነዚህ ቤተሰቦቼ ጥቁር ለብሰው ማቅ ተለብሶ ሀዘን ላይ ሆነው ችግር ላይ ሆነው ጉዳት ላይ ሆነው ይሄ የማይሰማኝ እኔ ምን ሆኜ ነው ቤተሰብ ሆኜ ማለት ቤተሰብ ነኝ፣ እንዴት ነው ይሄ ነገር እኔን አፌክት የማያደርገኝ? እንደውም ምንድን ነው እዚህ ደረጃ ላይ መድረሳችን፣ ይህንንም ጠቅሼዋለሁ። ለምሳሌ መድረክ ላይ እዚህ ደረጃ መድረሳችን አበሳጭ ነው። የትኛው ማለት ነው? ለምሳሌ እኔ ኦርቶዶክስ እምነት ተከታይ ወገኖች እንደዚህ ሆነው የኔ መጽሐፍ ምን ተብሎ ነው የሚመረቀው? ምረቃ የደስታ ፕሮግራም እና እኛ እንግዲህ ሁሉም በመላው ኢትዮጵያ ኖት ጀስት ደብረ ብርሃን ብቻ ሳይሆን ሁሉም ቦታ ላይ ጎረቤትሽ የሆነ ችግር ሲደርስ ለምሳሌ ሀዘን ሲደርስ ሞት ሲኖር ምንድን ነው የሚደረገው? ሬዲዮ እንኳን አይከፈት። ያ ለቅሶ ቤት መክፈት ሲጀምር ነው ሬዲዮን መክፈት ሲጀምር። ከወር በኋላ ይከፍት ከሆነ በቃ ከወር በኋላ ነው ሬዲዮ ራሱ የምትከፍችው ማለት ነው። ሀዘንን ተጋርተሽ ሁሉ ነገር አብረሽ ኖረሽ ነው በቃ ይሄ ኑሮ እኔ እጅግ በጣም የምወደው በጣም በውስጤ የኖረና አሁንም ያለ ነው። ስለዚህ የኦርቶዶክስ እምነት ተከታይ ወገኖቼ እንደዚ አይነት ነገር ሲደርስባቸው በቃ እኔ አብሬ ማዘኔ እንደ እንትን ሲቆጠር በጣም በቃ ያለንበት ነገር በጣም ያሳሰበኝ ማለት መቆጠርም አልነበረበት። ምክንያቱም በቃ ሁሉም ቦታ ላይ እንደዚህ በተለይ ተሳስረን የኖርን ወገኖች በዚህ ምን ያህል ብንራራቅ ነው? ምን ያህል በመሀላችን ያለው ልዩነት ቢሰፋ ነው? እኔ ከጓደኞቼ እንዴት እነጠላለሁ ስል ይሄ ሁላ ማለት ምስጋና ከየት ነው የመጣው? ለምንስ ነው እንደዚህ የተገባው ብዬ በጣም ራሴ እንድጠይቅ አድርጎኛል። መሆን አልነበረበትም።
እሺ፣ በጣም ነው የማመሰግነው። በቅርቡ ደግሞ ከአንቺ ጋር ተመሳሳይ የሆነ በስምሽ የተከፈተ ገጽ አለ። አንቺ ግን የማትፈልጊውን ሀሳቦች የሚያንጸባርቁ ገጾች እየበዙ መጥተዋልና ይሄ ለምን ሆነ? በምን አይነት መልኩስ ነው መቆም አለበት ብለሽ የምታስቢው? እንዲሁም ደግሞ ማህበራዊ ሚዲያ ላይ ብዙ ተከታይ ያለሽ ሰው እንደመሆንሽ ለተከታዮችሽም ማለት የምትፈልጊውስ ነገር ምንድን ነው?
ምንድን ነው እንግዲህ ብዙ ጊዜ የሆነ ጉዳይ ላይ ሀሳብሽን ሰተሽ እንደዚህ ወይ መነጋገሪያ ሲሆን ሀሳብሽ ሊሆን ይችላል። አለበለዚያ ደግሞ በቃ ገጽሽ እንግዲህ የኔ እንትን ብዙ ጊዜ ትምህርታዊ ነገር ነው ለማስተላለፍ ሞክረው፣ በተለይ ከፊልዴም ጋር ተያይዞ ሊሆን ይችላል። እንደዚህ አንዳንድ ይሄ አሁን የአሽር ቤትም እንደዚህ አይነት ሆኑ መዝናና እንደዚህ መዝናኛ ነገሮች ቀልድ ምናምን ስለሞ አንዳንዴ ይቀልዳለሁኝ እና እንደዚህ አይነት ጨዋታዎች እንትን ላለው አንዳንድ ጊዜ ለጥፋለሁኝ እና የሆነ ሰዓት ላይ እንግዲህ ስትሆኝ ብዙ ሰው እንዲያውቅሽ ሲሆን ሌሎች ወዳጆቻችንም እንደደረሰባቸው ፌክ አካውንቶች ይከፈታሉ። በስም እንግዲህ አሁን አርቲስቶች እንግዲህ ምን ያህል እንዳስለቀሷቸው ምናምን የምናውቀው ጉዳይ ነው። እኔ በእርግጥ እንደዚህ አካውንት ተከፍቶ በቃ ማይሆን ነገር ሲደረግ ሳይ ምንም አልመሰለኝም አልልም፣ ግን ዛት ማች እንትን የሚለኝ አይደለም፣ ብዙም አፌክት የሚያደርገኝ አይደለም። ግን ምንድን ነው የሰው እንትን ይነካል፣ የሰው ሞራል ይነካል። በተለይ ማህበራዊ ሚዲያ አጠቃቀም ላይ ገና አይሆኑ በተለይ ወጣቶች ሲመጡ እንደዚህ ብዙም የፊዚየ ቨርቹዋል ዓለሙ ብዙም ያልገባቸው ሰዎች ሲመጡ እውነት ይመስላቸውና ብዙ ችግር ነው የሚደርስባቸው እዛ ላይ ያለውን በማንበብ እንግዲህ ወይ ሰየሲያንችን ስጥና ሁሉ የሚያወርዱ ብዙ ነገሮች ሊለጠፉብሽ ይችላሉ። በእርግጥ ግን ምንድነው ይሄንን በሚንድነው ምታስታርቂው? ጀስት አንደኛ ያው ወዳጆችን በማሳሰብ የተለያየ ነው እንደዚህ አይነት ፌክ አካውንቶችን የኔም ብቻ አይደለም በነገራችን ላይ ሌሎች እንግዲህ የምንወዳቸው የምናከብራቸው የምንከተላቸው ሰዎች እንደዚህ አይነት ነገር ሲኖርባቸው ሪፖርት እያደረግን እያዘጋን የዚህኛውን ሰው ስብዕና ብንጠብቅ ሞራሉን ብንጠብቅ ጥሩ ይመስለኛል። እኔ ግን ብዙም በዚህ ሁኔታ የመጣ ይመስለኛል። ከዚህ በፊት አልነበረም። አሁን ግን የተለያዩ አካውንቶች እየተከፈቱ በጣም ብዙ ነገር ማለት ነው የኦርቶዶክስ እምነት ተከታይ ወዳጆቼን እነሱን ሁሉ ጭምር የሆነ የማይሆን ነገር የመናገር በዚህም በኩል ደግሞ በመምጣት ሙስሊሞችን ራሱ እኔ እንዳልኩት ሆኖ ሌላ ነገር እንደዚህ የማድረግ ነገሮች አሉ። ግን ብዙዎች ያውቃሉ። ሌሎችም እንግዲህ የሚያውቁበት መንገድ እንግዲህ ያው በተለያየ ጊዜ እንነግራለን። ይሄው አሁንም በአንችን ፕሮግራም ባካችሁ የራሳችንን ዋና ገጾች እየፈለጋችሁ ተከተሉልን። እንደዛ አይነት አካውንቶች ሲኖሩ ለስለ ጥሩ አይደለም። በቃ ለስለ አጠቃላይ ሶሳይቲ የሚበክል ነው እንደዚህ አይነት ነገርና ትንሽ ጥንቃቄ ቢያደርጉ ብዬ መልእክት አስተላልፋለሁ።
ያንቺን መጽሐፍ ማንበብ ለሚፈልጉ በተለይ ደግሞ በባህር ማዶ ያሉ አንባቢያን መጽሐፍሽን እንዴት ማግኘት ይችላሉ?
በእውነት አሽር ቤት ያው ስትታተም እኔ ኦልድ ስኩል ስለሆንኩኝ ሃርድ ኮፒ ወዳለሁ አብ ሲታተሙ በእውነት እኔ ልሄዳለሁ ሁሉ ብዬ ነበር። ማለት አሜሪካ ያው ቪዛዬን አየሁትና ብዙ ጊዜ ያለኝ ቆይ እስኪ ሄቼ ይችን መጽሐፍማ እንደዚህ በሃርድ ኮፒ ነው ማከፋፍላት ብዬ ነበርና በጣም ያሳዝናል። በቃ ያው ኢንፍሌሽኑ ምናምን ምናምን ለካ ሰማይ ነክቷል። ትንሽ ቆየው ከሄድኩኝ መሰለኝ እና ተውኩት። እንደዚቹ እንዳለች ቢያገኟት ደስ ይለኝ ነበረ። ከዛ ውጪ አሁን አማዞን ላይ እየሞከርኩ ነው። እዛ ላይ በኢቡክ ፎርማት እንግዲህ በድምፅም በፒዲኤፍም አሁን በቅርቡ በዚች ሁለት ሶስት ቀን ውስጥ የሚጫን ይሆናል።
እሺ፣ ሀውለት አህመድ በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር እንዲሁም ደግሞ የአሽር ቤት ደራሲ እንዲሁም ደግሞ በእስላማዊ የንግድ ስራና የባንክ አገልግሎት ባለሙያ ከአሜሪካ ድምፅ ጋር ለነበረች ቆይታ ከኛ ጋር እንደዚህ ጊዜሽን በማሳለፍ ያለሽን ተሞክሮ ስላካፈልሽን እጅግ አብዝቼ አመሰግናለሁ።
እኔም አመሰግናለሁ በጣም።
ከጋቢና ቪኦኤ ጋር ስለሆናችሁ ምርጫችሁ ስላደረጋችሁን እናመሰግናለን። ወደ ሁለተኛው ዘገባችን ደግሞ እንሻገር። የመጀመሪያው ኢትዮጵያዊ ልዕለ ጀግና ገጸ ባህሪ የሆነው ጀንበር በ11 የሀገር ውስጥና የዓለም አቀፍ ቋንቋዎች ተተርጉሞ ሊሰራጭ ነው። በኢትዮጵያ ባህል ታሪኮችና አፈ ታሪኮች ላይ ተመስርቶ የተጻፈው ይህ መጽሐፍ አፍሪካዊ ህጻናትን ከማንነታቸው ጋር የሚያቆራኝ በራስ መተማመን የሚጎላበትና ስኬትን የሚያስተምር መጽሐፍ ሲሆን ደራሲው ብስራት ደበበ የመሰረተው ኢታን ኮሚክ ተቋም በሌሎች አፍሪካዊ ጸሐፊያን የተደረሱ አፍሪካዊ ስነ ስዕል መጽሐፍትን የሚያሳትማል። ስመኝሽ የቆየ ከደራሲው ጋር ቆይታ አድርጋ ያሰናዳችው ዘገባ ቀጥሎ ይቀርባል።
እንደ አውሮፓውያን አቆጣጠር በ2018 ሆሊውድ ለተመልካች ያቀረበው ብላክ ፓንተር ፊልም ባልተለመደ መልኩ አፍሪካውያንን ባለስኬት ጀግኖች አድርጎ በመሳል በተለይ አፍሪካውያንና ጥቁሮችን ክብር ያጎናጸፈ ፊልም ነበር። የቀድሞ የአሜሪካ ቀዳማዊት እመቤት ሚሼል ኦባማን ጨምሮ በዓለም ዙሪያ የሚገኙ ጥቁሮች ለብላክ ፓንተር አድናቆታቸውን እየቸሩ ባሉበት ወቅት ታዲያ የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም ሱፐር ሂሮ በሰም ስዕል ወይም ኮሚክ መጽሐፍ አማካኝነት ለገበያ በቅቶ ነበር።
በጣም ኮሚክስን መስርቼ አስተዋወኩኝ። ከዛ በኋላ ጀንበር ለቀኩኝ። በጣም ደስ የሚለው ነገር ደግሞ ልክ የዛን ሰሞንም ነበር ብላክ ፓንተር ለመጀመሪያ ጊዜ ለፊልም የቀረበው እና ብዙ ሰው ከዛ ተነስቶ ሌላ ታሪኮችን ሲፈልግ የኔን ታሪኮች ማግኘት ጀመረ። ጀንበር ማግኘት ጀመሩ። በጣም ደስ አላቸው እና እሱም በጣም ረዳል።
ጀንበር የሚል ስያሜ የተሰጠውን ልዕለ ሀያል ወይም ሱፐር ሂሮ የፈጠረው ብስራት ደበበ የ13 ዓመት ለጋ ወጣት እያለ ወደ አሜሪካ ሲመጣ ይከታተላቸው የነበሩትና በዓለም ዙሪያ በስፋት የሚታወቁት እንደ ሱፐርማን እና ባትማን የመሳሰሉት የሆሊውድ ገጸ ባህሪያትን ሲመለከት ለምን ጥቁር አልሆኑም? ለምን እኔን የመሰሉ ኢትዮጵያዊ ማንነት ያላቸው ልዕለ ጀግናዎችስ የሉም? የሚል ጥያቄዎች እንደፈጠሩበት ያስታውሳል።
እንዴት እስከዛሬ ድረስ እኔ እንደምወደው አይነት ትረካዎች እንደነ ባትማን እንደ ስፓይደርማን አይነት ትረካዎች ቢሆኑ ወይ በኢትዮጵያዊ በአፍሪካዊ የሆነ ልዕለ ጀግና የእኛን ታሪኮች የእኛን ባህሎች የሚያሳይ በቃ ልክ እንደኛ እንጀራ የሚበላ ምንም እንዴት እስከዛሬ አላየሁም ብዬ የዛን ነው ሀሳብ ይመጣልኝ።
እንደ አውሮፓውያን አቆጣጠር በ1966 ዓ.ም በአሜሪካ ሰን ስዕል ወይም ኮሚክ መጽሐፎች ውስጥ ለመጀመሪያ ጊዜ የታየው ጥቁር ልዕለ ሀያል ገጸ ባህሪ ማርቭል በተሰኘው አሳታሚ የታተመው ብላክ ፓንተር ቢሆንም ከዛ በፊትም የተጻፉ እንደ ላየንማን የተሰኙ ጥቁር ጀግና ገጸ ባህሪያትም እንደነበሩ አንዳንድ ጥናቶች ያሳያሉ። እነዚህ ጥቁር ልዕለ ጀግናዎችን የያዙ መጽሐፍት በዋናነት ጥቁር ሕፃናት ራሳቸውን የሚመስሉ ገጸ ባህሪያትን እንዲያዩና እንዲነቃቁ የሚያደርግ ሲሆን በማህበረሰባቸው ውስጥ ከፍ ያለ ስራን እንዲሰሩም ያነሳሳቸዋል። በስራትም ጀንበር የተሰኘውን የመጀመሪያ ኢትዮጵያዊ ልዕለ ጀግና ሲፈጥር ይህን አስቦ እንደሆን ይናገራል።
ዋና ዋና ጥቅማቸው ምንድን ነው? አሁን እኔ ሳድግ እነ ባትማን ሱፐርማን አየሁኝ አይደለም? የጃፓኒዞችንም ካራክተሮችን አየሁኝ። በዛ ውስጥ ስለ አሜሪካ ተማርኩ፣ ስለ አሜሪካን ቫሊዩስ ተማርኩኝ። አሜሪካኖች በጣም ስራ እንደሚወዱ መሯሯጥ ነው የአሜሪካ ኑሮ፣ አንቺ ታውቂ ይሆናል። እና በቃ አቺቭ ማድረግ ፕራዮሪታይዝ እንደሚያደርጉ ትማሪያለሽ። እና ሰውን መርዳት፣ ሰውን ማዳት። ጃፓኒዝን ደግሞ በጃፓኒዞች የምትማሪ ስለ ቤተሰብ ያላቸው ክብር፣ ስለ ታላቅን ስለማክበር፣ ምንም ጊቭ አፕ አለማድረግ። አሁን የጃፓኒዝ ፊልሞችን ማለት ካርቱን ፊልሞችን ብታይ ዋናው ፕሮታጎኒስቱ ሁልጊዜ ምንም ቢሆን እግሩ ቢሰበር ምን ቢሆን በቃ እነበር ቢሰራል ሁልጊዜ ወደፊት ወደፊት እየሄደ ጎል አኮምፕሊሽ አድርጋል። ይሄ የጃፓኒዝን ቫሊዩ ካልቸራል ቫሊዩ ያስተምረናል። ልክ ለዛ ያው የሰውን እንደምንማር የእኛን የራሳችንን ደግሞ ማክበር፣ የራሳችንን ካልቸራል ቫሊዎች ማክበር፣ የራሳችንን ባህሎች የተለያዩ ባህሎቻችንን ማክበር እና ሰለብሬት ማድረግ አለብን ብዬ አምናለሁ።
ከ56 ዓመታት በፊት በስቲቭ ዲትኮ እና ስታንሊ ለመጀመሪያ ጊዜ የተጻፈው ስፓይደርማን የተሰኘው ልዕለ ጀግና ገጸ ባህሪ ከትውልድ ትውልድ እየተላለፈ ዛሬም ድረስ በዓለም ዙሪያ የሚገኙ ሕፃናት ገጸ ባህሪውን መምሰል ይመኛሉ። በስራት እንደሚለው የዚህ ምክንያቱ ሱፐርማን ከማስደሰት በተጨማሪ ማንነትን የመቅረጽ አቅም ስላለው ነው።
እነዚህ ጀግንነት የጀግንነት ስራዎች ወይም ትሁትነትን ወይ ሰው መርዳትን ወይ ደግሞ ብዙ ብዙ ቦታ መድረስን አኮምፕሊሽ ማድረግን የሚችሉት እኛን የሚመስሉ ሰዎች አይደሉም፣ ሌሎች ናቸው ለሚለው ሀሳብ ውስጣችን ይቀረጻል። እና እኛ ልክ እንደነሱ መሆን አለብን እዛ ቦታ ለመድረስ ብለን ማመን ይጀምራል። በተለይ በልጆች በጣም ትልቅ ነገር ነው ይሄ። ሁሌ ነው የተፈጠረው የራሳችንን ተንጸባርቆ ሳናይ በሌላ ታሪኮች ውስጥ ወይ ደግሞ እኛ አሁን ኢትዮጵያዊ ዶክተር ካላየ ዶክተር መሆን የሚቻል አይመስለን። ኢትዮጵያዊ አትሌት ካላየ አትሌት መሆን የሚቻል አይመስለን። ይቀረጻል ምን መሆን እንደምንፈልግ በልጆች ለተለ እና ይሄንን ማስፋት መቻል አለብን። የራሳችንን ባህል የራሳችንን ማንነት ልክ ራሳችን እንደሆነ ብዙ ነገሮች ማድረግ እንደምንችል ማሳየት እንችላለን።
ብስራት ከአምስት ዓመት በፊት ያቋቋመው ኢታን ኮሚክስ የተሰኘው ተቋም ከጀንበር በተጨማሪ ዙፋንና ሀዊ የተሰኙ ልዕለ ሀያል ገጸ ባህሪያትንም ከሌሎች የአፍሪካ ጸሐፍት ጋር በመሆን አሳትሞ ለገበያ አቅርቧል። በተለይ ዙፋን የተሰኘው የሳይንስ ልቦለድ ይዘት ያለው ሰን ስዕል ወይም ኮሚክ መጽሐፍ ከሌላ ዓለም የመጡ ባዕድ ፍጥረታት አፍሪካን በወረሩበት ወቅት እንዴት አፍሪካውያን ተባብረው አህጉራቸውን እንደሚያድኑ የሚተርክ ሲሆን የአድዋን ታሪክም በውስጡ ይዟል።
ኢትዮጵያውያን ከግንግ እስከ ግንግ አብረው ሰርተው ከኢጣሊያን ኮሎናይዜሽን እንዲፈንድ እንዳደረጉት የሚል አድርጌ የኢትዮጵያን ታሪክ በሳይፋይ ለመተረክ አቀረበ እና ሪስፖንስም በጣም ደስ የሚል ነው።
በሆሊውድ ፊልሞች ስናይ ብዙ ጊዜ ኢሊያኖች አሜሪካ ነው የሚያርፉት፣ ለመጀመሪያ ጊዜ አፍሪካ ያርፋሉ ማለት ነው።
ልክ ነሽ፣ በጣም በጣም ልክ ነሽ። እና የዛ ታሪክ ላይ የተለያዩ አፍሪካን ኔሽኖች ሀገሮች ከታንዛኒያም ያለው ከናይጄሪያም ያለው ከሁሉም ያለው አብሮ መስራት ምን እንደሚመስል በልዩነት አለመከባበልም ለማስተማር በጣም ደስ የሚል ታሪክ
በአማርኛና በእንግሊዘኛ ታትሞ ለህፃናት ይቀርብ የነበረው ጀምበር አሁን ዓለም አቀፍ ገበያ ውስጥ መግባት እንዲችል ከሰፊ ልብ ትልቅ ህልም ተቋም ጋር በመሆን ፈረንሳይኛ፣ ስፓኒሽ፣ ስዋሂሊና ግሪክን ጨምሮ በ11 ቋንቋዎች እየተተረጎመ ሲሆን ይህም ኢትዮጵያን በዓለም መድረክ ለማስተዋወቅ አቅም እንዳለው ብስራት ይገልጻል።
እንደዚህ አይነት የአፍሪካን ጀምበር ድርጅናዎችን ታሪክ አንደኛ ማግኘት ራሱ በጣም ከባድ ነው። ከዛ በላይ ደግሞ ከኛ ከኢትዮጵያ አልፎ የኢትዮጵያን ባህል የኢትዮጵያውያንን ማንነት ደግሞ ለተለያዩ ሀገር ሰዎች በራሳቸው ቋንቋ ማስተዋወቅ ማለት እንግዲህ በጣም ደስ የሚለው በጣም እነዚህ ማበቀኝ እግዚአብሔር በጣም አመሰግናለሁ።
ጀንበርና ሌሎች አፍሪካዊ ልዕለ ሀያል ገጸ ባህርያት የሚገኙባቸው መጽሐፍት ከድህረ ገጽ ላይ ሽያጭ በተጨማሪ የኢትዮጵያ ህጻናት በነጻ እንዲያነቧቸው አዲስ አበባ በሚገኘው ወመዘክር ቤተ መጽሐፍት ይገኛሉ። ገጸ ባህርያቱን በአኒሜሽን ፊልምና በቪዲዮ ጨዋታዎች መልኩ ማቅረብ ደግሞ ቀጣዩ የብስራት ህልም ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን የጋቢና ቤ የእሁድ ምሽት የካቲት 19/2015 ዓ.ም መሰናዶው እዚህ ላይ ተጠናቋል። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እንሰናበታችኋለን። አብራችሁን ስለሆናችሁ እናመሰግናለን። በነገው ምሽት በመደበኛ የቴሌቪዥን መሰናዶችን እንጠብቃችኋለን። ደህና ደሩ። I'm going to go to the hospital.